Latina BOA. ሐምሌ 22 2013 ዓ.ም ተመረተ ነው። እንደምናመሻችሁ አድማጮቻችን፣ ጋቢና ቪኦኤ የጀመረ ከአሜሪካ ድምጽ። በዛሬ ምሽት ከሚቀርቡት መሰናዶቻችን መካከል
ያው በቅርቡ እንደሚታወቀው የአባይ ሁለተኛው ሙሌት በመደረጉ ሁለተኛ መከላካያችን ህይወቱን እየከፈለ ባለበት ሰዓት ላይ ለሱ ከጎኑ መቆማችን ለማሳየት እንዲሁም ኢትዮጵያዊነትን ለማወደስ ነው።
ከሰሞኑ በዋሽንግተን ዲሲ በተካሄደ ትዕይንተ ህዝብ ላይ ያገኘናቸው አቶ መስፍን አስፋውን ያዳመጥናቸው። ስለ ትዕይንተ ህዝቡ ዝርዝር ያለ ዘገባ ቆየት ብሎ ይደመጣል።
የኤርትራ ወንድም ከሆነው ከአማራ ህዝብ ጋር አብሮ መኖር አብሮ መልማት ይፈልጋል። የኤርትራ በተፈጥሮ የአማራ ህዝብ ጎረቤት ነው።
በምስራቅና መካከለኛው አፍሪካ እግር ኳስ ጨዋታ ለመሳተፍ በባህር ዳር ከተማ ያለሰነበተው የኤርትራ ብሔራዊ ቡድን በተደረገ የራት ግብዣ ላይ የአማራ ክልል ርዕሰ መስተዳደር አገኘው ተሻገር ከተናገሩት የተወሰደ ነው። ሙሉ ዘገባ ቆየት ብሎ ይደመጣል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ
አመሰግናለሁ ሀብታሙ። በሶማሌ ህግ አውጪዎችን ለመምረጥ በመጪው እሁድ ተካሄድ ያቀደችው ምርጫ የክልል ፓርላማዎች ዝግጅታቸውን እንዳልጨረሱ በመግለጽ አራዝመዋለች። በቀጣይ ምርጫው መቼ እንደሚካሄድ ግን አልተገለጸም። ባለስልጣናት እንዳሉት ምርጫው የተራዘመው አምስቱ የክልል አመራሮች ለውድድር የሚያቀርቡትን የተመራጮች ስም ዝርዝር ባለማቅረባቸው ነው። በተጨማሪም ክልሎች ምርጫውን የሚቆጣጠር የፓርላማ ኮሚቴ አለማዘጋጀታቸውንም ገልጸዋል። የፌዴራሉ ምርጫ አስፈጻሚ ኮሚቴ ሊቀመንበር መሐመድ ሐሰን ኢሮ ከነዚህ መሰናክሎች ውጪ የምርጫ ሂደቱ በተሳካ ሁኔታ እየተከናወነ መሆኑን ተናግረዋል። አክለውም ሀገሪቱ ስኬታማ ወደሆነ የምርጫ ሂደት እየተጓዘች መሆኑን ገልጸው ዋና ችግር ሆኖ ተጋርጦ የነበረው በፌዴራል መንግስቱና በክልል አመራሮች መካከል በተደረገ የፖለቲካ ስምምነት መፈታቱን ተናግረዋል። የሶማሌ የፓርላማና የፕሬዝዳንት ምርጫ ሊካሄድ ታቅዶ የነበረው ፕሬዝዳንቱ መሐመድ አብዱላሂ ፎርማጆ የስልጣን ዘመን እንዳበቃ በየካቲት ላይ የነበረ ሲሆን በመንግስትና በተቃዋሚዎች መካከል በተፈጠረ አለመግባባት ምርጫ ሂደቱ ለወራት ተስተጓጉሏል። ከ15 በላይ የሚሆኑ እጩዎች በጥቅምት ወር በሚደረገው የፕሬዝዳንቱ ምርጫ ፎርማጆን ለመጣል መዘጋጀታቸውን ያስታወቁ ቢሆንም በ2009 ዓ.ም የተካሄደውን ምርጫ ያሸበረው እስላማዊ ወታደራዊ ቡድን አልሻባብ ሊታቀድ በታሰበው ፕሬዝዳንታዊም ሆነ የፓርላማ ምርጫ ላይ የሚሳተፉ ሰዎች ላይ ጉዳት እንደሚያደርስ ባለፈው ሳምንት አስታውቋል። በቱኒዚያ እሁድ ዕለት ፓርላማው ለጊዜው ስራ እንዲያቆም መደረጉን ተከትሎ ከፍተኛ ተቃውሞና ሁከት ተቀስቅሷል። ይህን ተከትሎም ዩናይትድ ስቴትስ እና ሌሎች ሀገራት በሀገሪቱ መረጋጋት እንዲሰፍን ጥሪ አቅርበዋል። በሀገሪቱ እያሽቆለቆለ በሄደው የኢኮኖሚ ችግር ምክንያት ለወራት የተካሄደውን ተቃውሞ ተከትሎም የቱኒዚያ ፕሬዝዳንት የአስቸኳይ ጊዜ ኃይሎችን ተጠቅመው ጠቅላይ ሚኒስትራቸውን ከስልጣን ለማውረድ እየጣሩ መሆናቸው ተዘግቧል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ሰኞ ዕለት ከኢራቅ ጠቅላይ ሚኒስትር ሙስጠፋ አልካዳሚ ጋር በዋይት ሀውስ ተገናኝተው ስብሰባ ካደረጉ በኋላ በኢራቅ የሚገኙ የዩናይትድ ስቴትስ ወታደሮች በሚቀጥሉት ወራት ውስጥ ግዳጃቸውን እንደሚያጠናቅቁ አስታውቀዋል። ባይደን ከኢራቅ አቻቸው ጋር በመሆን በዋይት ሀውስ ቢሮአቸው ውስጥ ከጋዜጠኞች ለቀረበላቸው ጥያቄ መልስ ሲሰጡ በኢራቅ የሚገኙ የአሜሪካን ወታደሮች ቀጣይ ኃላፊነታቸው የማሰልጠን፣ የማገዝና እስላማዊ መንግስት ዳግም እንዳያንሰራራ የመርዳት መሆኑን ገልጸዋል። ከዚህ ዓመት መጨረሻ ጀምሮ ግን ምንም አይነት የውጊያ ግዳጅ አይኖርም ሲሉም ተናግረዋል። ሆኖም ባይደን አሁን በኢራቅ ከሚገኙት 2500 ወታደሮች ውስጥ ምን ያክሉ በዛ እንደሚቆዩ ከመናገር ተቆጥበዋል። ዩናይትድ ስቴትስ እና ኢራቅ ካካሄዱት ስብሰባ በኋላ ባወጡት የጋራ መግለጫ በሁለቱ ሀገራት መካከል የሚኖረው ግንኙነት ሙሉ ለሙሉ ወደ ስልጠና፣ ማማከር፣ ማገዝና የደህንነት መረጃ መለዋወጥ እንደሚሸጋገርና ከዚህ ዓመት መጨረሻ ጀምሮ የዩናይትድ ስቴትስ ሰራዊት በኢራቅ ምንም አይነት ውጊያ ላይ እንደማይሳተፍ አስታውቀዋል። ወደ ኮቪድ ወሬዎች ስናልፍ በአውሮፓ የኮሮና ቫይረስ ተያዦች ቁጥር እያሻቀበ መሄዱን ተከትሎ ሌላ የቤት ውስጥ የመቀመጥ ክልከላ እንዳይታወጅ መንግስታት በተለይ በ20ዎቹና በ30ዎቹ የእድሜ ክልል ያሉ ያልተከተቡ ሰዎችን እንዲከተቡ የሚያስገድዱ መንገዶችን እያፈላለጉ ነው። ፈረንሳይ ባልተከተቡ ሰዎች ላይ ለመጣል ያሰበችውን ክልከላዎችም ጣሊያንና እንግሊዝ ተከትለዋታል። ሆኖም እቅዱ በሁለቱም ሀገራት ላይ የመንገድ ላይ ተቃውሞን ቀስቅሷል። በርካታ ወጋ ጠባቂ የእንግሊዝ ህግ አውጪዎችም መከሰብ እንደመስፈርት የሚቀርብ ከሆነ በዚህ አመት መጨረሻ በሚካሄደው የፓርቲያቸው አመታዊ ጉባኤ ላይ ላለመገኘት እያስፈራሩ ነው። ያም ሆኖ ግን ጣሊያን ከሚቀጥለው ወር ጀምሮ የስፖርት ስታዲየሞችን፣ ሙዚየሞችን፣ ሲኒማ መዋኛዎችንና የስፖርት መስሪያ ቦታዎችን መጠቀም የሚችሉት የተከተቡ ሰዎች ብቻ መሆናቸውን የሚገልጽ ክልከላ ባወጀች በ24 ሰዓት ውስጥ ክትባቱን ለመውሰድ ቀጠሮ የሚወስዱ ሰዎች ቁጥር በ200% መጨመሩን የሮም ባለስልጣናት አስታውቀዋል። በመጨረሻም በኮሮና ቫይረስ ወረርሽኝ ምክንያት በብዙ ጫና ስር ሆኖ የተጀመረው የኦሎምፒክ ስፖርት ሌላ ተፈጥሯዊ አደጋ ተጋርጦበታል። ማክሰኞ ጠዋት እንደሚደርስ የተነገረ አደገኛ የሆነ አውሎ ንፋስ ቢያንስ የተወሰኑ የስፖርት ጨዋታዎችን እንደሚያስተጓጉል ተገልጿል። የጃፓን ባለስልጣናት ግን የሚጠበቀው አውሎ ንፋስ መካከለኛ እንደሆነ በመግለጽ ምንም ስጋት ሊፈጠር እንደማይገባ ተናግረዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
ስመኝሽን አመሰግናለሁ። በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ይህ ፕሮግራም ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አስተያየታችሁን በማህበራዊ መገናኛችን በኩል አድርሱን። ቪኦኤ አምሃሪክ መገኛችን ነው። ወደ ቀድሞ መሰናዶ እንሻገር። በምስራቅና መካከለኛው አፍሪካ እግር ኳስ ጨዋታ ለመሳተፍ በባህር ዳር ከተማ ለሰነበተው የኤርትራ ብሔራዊ ቡድን የአሸኛኘት የራት ግብዣ ከሰሞኑ ተደርጎለታል። በዚህ ግብዣ ላይ የአማራ ክልል ርዕሰ መስተዳደር አገኘው ተሻገር የአማራና የኤርትራ ህዝቦች ያሏቸው የጋራ ታሪኮችን አጋርተው ጠንካራ ግንኙነት በህዝቦች መካከል ለመፍጠር አስተዳደራቸው እንደሚሰራ ቃል ገብተዋል። አስቴር ምስጋናው ቀጣዩን ዘገባ ልካልናለች።
ከሳምንት በፊት ነበር በሴካፋ ከ23 ዓመት በታች የእግር ኳስ ውድድር ለመሳተፍ የኤርትራ ብሔራዊ የእግር ኳስ ልዑካን ቡድን ባህር ዳር የገባው። ያኔ ቡድኑ ሲገባ የባህር ዳር ከተማ ህዝብ ደማቅ አቀባበል እንዳደረገላቸውና እንደተደሰቱ ተጫዋቾቹ ገልጸው ነበር። ደግሞ የአማራ ክልል ርዕሰ መስተዳደር አገኘው ተሻገርን ጨምሮ የክልሉ ከፍተኛ አመራሮች ለቡድኑ የእንኳን ደህና መጣችሁ የእራት ግብዣ አድርገውላቸዋል። የአማራ ክልል ርዕሰ መስተዳደር አገኘው ተሻገር በስነስርዓቱ ላይ እንደገለጹት በኢትዮጵያ የመጣውን ለውጥ ተከትሎ የሁለቱ ሀገራት መሪዎች የሀገራቱን ግንኙነት በማስተካከል የህዝቦችን አንድነትና ወንድማማችነት ማደስ መቻሉን አስታውሰዋል። በባህል፣ በታሪክ፣ በሃይማኖት አንድ የሆኑ የኢትዮጵያና የኤርትራ ህዝቦች በተለይ ባለፉት 30 ዓመታት በተሳሳተ የፖለቲካ ትርክ ተለያይተው መቆየታቸውንም ጠቅሰዋል። የአማራና የኤርትራ ህዝቦችም በሚጎራበቱበት አካባቢዎች በስፋት አብረው የሚኖሩ ወንድማማች ህዝቦች ናቸው ያሉት ርዕሰ መስተዳደሩ ይህ ግንኙነት ሁለንተናዊ በሆነ መልኩ ተጠናክሮ እንዲቀጥል የክልሉ መንግስት በትጋት ይሰራል ብለዋል።
የኤርትራና የኢትዮጵያን ህዝቦች በፍጹም በስነ ልቦናቸው፣ በባህላቸው፣ በወጋቸው፣ በማናቸውም ነገር መነጣጠል አይቻልም። ይሄ የምንጊዜም የሁልጊዜም የታሪክ ጠባሳችን ነው። የኤርትራ ህዝቦችና የኢትዮጵያ ህዝቦች ላይለያዩ እንደገና ተጋምደዋል። ስለዚህ ለሁለቱ መሪዎች ከፍተኛ ክብር አለኝ። የኤርትራ ህዝብ ወንድም ከሆነው ከአማራ ህዝብ ጋር አብሮ መኖር አብሮ መልማት ይፈልጋል። የኤርትራ ህዝብ በተፈጥሮ የአማራ ህዝብ ጎረቤት ነው። የሚለየን አንገረብ ነው፣ የሚለየን ተከዜ ነው።
ብዙ ኤርትራውያን ወልቃይት ውስጥ ተወልደዋል። ብዙ ኤርትራውያን ሁመራ ውስጥ ተወልደው አድገዋል፣ ተምረዋል። ብዙ ኤርትራውያን ሁመራ ከተማ ውስጥ ህንፃ ሰርተዋል፣ ነግደዋል፣ ሀብት አፍርተዋል። ስለዚህ የአማራ ህዝብና የኤርትራ ህዝብ አንድና ይሆን።
ስለሆነም ይህ የተጀመረውን አንድነታችን አጠናክረን መቀጠል መቻለም። የኤርትራ ህዝብና መንግስት በማንኛውም ሁኔታ ከጎናችን ነው። እኛም ከኤርትራ ህዝብና መንግስት ጎን ነን።
በስነ ስርዓቱ ላይ የኤርትራ የስፖርት ፌዴሬሽን ቴክኒካል ዳይሬክተር እና የሴካፋ ኢንስትራክተር በአሁኑ ሰዓት ደግሞ የልዑካን ቡድኑ መሪ የሆኑት አቶ ዳንኤል ዮሐንስ ፍቅርና ሰላም አቆራኝቶናል ብለዋል።
ሰላም ለእድገት እኛ ስፖርተኞች
የኤርትራ ብሔራዊ ቡድን ተጫዋች ሳዶሬ ማነ በቆይታው እጅግ እንደተደሰተ ተናግሯል።
ስሜ ሳዶሬ ማነ ባላሎ የመጣው ነው ከኤርትራ ነው። እዚህ ባህር ዳር ላይ ጨዋታ ነበረን ዛሬ ከቲፒ ጋር አሸነፈን። አዎ አብረን ቋዳሳለን። አይ እኮ የጓደኝነት ጨዋታ እኮ ነው። በጣም ቆንጆ ነገር ተሰማን። እንደዚህ አይነት አይላውቅም፣ አይደገም እንደዚህ አይነት ፍቅር ባህር ዳር ህዝቦች ሁሉ በጣም ነው ወደዋለሁ መባል ፈልጋለሁ። እንደዚህ አይነት ህዝቦች አይደገም ብቻ አይደገም የለም የለም መቻል እውነት ንግነትን አንቱ ደግሞ ኤርትራ መጡ እንደዚህ ያደርገን እንቀበላለን። እሺ
እናንተ ወደ ኤርትራ
አዎ በጣም ነው ወደዋለሁ ማለት። እሺ
እሺ እሺ ትላንትና ማታ ርዕሰ መስተዳደሩ አቶ አገኘው ተሻገር የራት ግብዣ አዘጋጅተውላችሁ ነበር እና እስኪ በዛ በቆይታችሁ ምን ታዘብክ? ምን ነገር አስተዋልክ?
በጣም ቆንጆ ተሰማን። የአማራ ክልል መጣው ራሱ መጣ ለኛ ድራድ ግብጃ አደረገን አስተያየቱ ተናገረን ብዙ ነገር ማለት ነው። በጣም 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 አመሰግናለሁ ለክልል አማራ ኃላፊ።
ወደ ጣና ገዳማት ሁሉ ሄዳችሁ ጎብኝታችኋል። እስኪ እሱን ደግሞ ስሜትህን አጋራኝ።
እሱ ስሜቴ በጣም የተቀደሰ ስፍራ ነው። በጣም ቆንጆ ስፍራ ነው። ብዙ ነገር አልታየም። የቃናው ህዝቦች ይመላለሱ ከዚህ ለገዳሙ እና ደግሞ ገዳም ይሄንን ብዙ ነገር ጌጣጌጥ መሰል እንደዚህ የተቀደሰ ነገር ገዛን። በጣም ቆንጆ ነው። በጣም በጣም ሁሉ ህዝቡ መጣው የኤርትራ ህዝቡ እንደዚህ እንደመለያት በዚህ ዛሬ አንን መናገር ፈልጋለሁ።
እዛ ስትሄድ ለኤርትራውያን
ሁሉ ነገር አለ ሁሉ ነገር
ታስተዋውቃለህ?
አዎ አስተዋውቃለሁ። እሺ
አመሰግናለሁ። እሺ እሺ። በዝግጅቱ ላይ የአማራ ክልል ርዕሰ መስተዳደር አገኘው ተሻገር ለፕሬዚዳንት ኢሳያስ አፈወርቂ ስጦታ ልከውላቸዋል። ይህ በእንዲህ እንዳለ የምስራቅና መካከለኛው ከ23 ዓመት በታች የእግር ኳስ ውድድር ዛሬም እንደቀጠለ ውሏል። በመክፈቻው ዕለት ኤርትራና ኢትዮጵያ በሶስት እኩል ውጤት የተለያዩ ሲሆን በዛሬው ዕለት ደግሞ ለደረጃ ባደረጉት ውድድር ኤርትራ በፍጹም ቅጣት ምት 4-3 በሆነ ውጤት ኢትዮጵያን አሸንፋለች። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። ወደ ቀጣዩ መሰናዶ እንሻገር። ክሪፕቶ ከረንሲ የተሰኘው ያለ ጥሬ ገንዘብ በበይነ መረብ ላይ የመገበያያ መንገድ በዓለም ዙሪያ ገንዘብ ልውውጥን በከፍተኛ ሁኔታ ቀይሯል። ያላደጉ ሀገራትም ቀስ በቀስ የዚህ ዲጂታል መገበያያ ተጠቃሚ እየሆኑ ነው። ብሎክቼን የተሰኘው ቴክኖሎጂ ዝቅተኛ ገቢ ባላቸው ሀገራት ለሚገኙ የከተማ ነዋሪዎች እንዲሁም አድርጎ ያስተዋውቀው አሜሪካዊው የምጣኔ ሀብት ባለሙያ በኬንያ ደግሞ ይህንን ካለ ጥሬ ገንዘብ የሚካሄድ ግብይት ወደ ገጠራማው አካባቢ እያስፋፋው ይገኛል። ዘጋቢያችን ሮድ ኤልመንድሮፕ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ ቆየ እንደሚከተለው ታሰማናለች።
የ26 ዓመቱ ገበሬ ኢማኑኤል ካሂንዲ በኬንያ የህንድ ውቅያኖስ ዳርቻ ከሚገኙ ከተሞች አንዷ በሆነችው ኪሊፋይ የሚገኘው ለምለም የእርሻ መሬቱ ላይ ቲማቲምና ሌሎች አትክልቶችን ያለማል። እነዚህን አትክልቶቹን ገበያ ላይ ለመሸጥ ወይም ለእርሻ የሚያስፈልጉትን ጥሬ እቃዎች ለመግዛት ደግሞ ሳራፉ የተሰኘ ክሪፕቶ ከረንሲ ወይም ያለ ጥሬ ገንዘብ የሚካሄድ ዲጂታል የመገበያያ ገንዘብ ይጠቀማል።
ሳራፉ ምን ሳይዲያ ሳና
ሳራፉ በጣም ረድቶኛል። በተለይ በኬንያ ሽልንግ የማገኘውን ገንዘቤ እንድቆጥብ ረድቶኛል። ለእርሻ የሚያስፈልጉኝን እንደ ዘርና ማዳበሪያ የመሳሰሉ ነገሮችን ለመግዛት ሳራፉን እጠቀማለሁ።
ሳራፉ የተሰኘው የገንዘብ አይነት የሚሰራው ልክ እቃ ሸጠን ወይም አገልግሎት ሰጥተን ገንዘብ ለሚከፍሉ ሰዎች እንደምንሰጠው ደረሰኝ ነው። ማንም የኬንያ የስልክ መስመር ያለው ሰው አገልግሎቱን መጠቀም የሚችል ሲሆን ለመጀመሪያ ጊዜ መጠቀም የሚጀምሩ ሰዎች 50 ሳራፉ በነጻ ያገኛሉ። ከዛ በኋላ በሸጡት እቃ ወይም በሰጡት አገልግሎት መጠን የገንዘብ መጠናቸው እያደገ ይሄዳል። ሳራፉ ማህበረሰብን አካታች መገበያያ በመባልም ይታወቃል። ምክንያቱም ሰዎች ምንም አይነት የኬንያ ሽሊንግ ወይም የሌላ ሀገር ገንዘብ ሳይጠቀሙ ዱቤ መስጠትና መውሰድ እንዲችሉ ስለሚያረጋቸው ነው። ይህን የመገበያ ስርዓት የፈጠረው አሜሪካዊው የምጣኔ ሀብት ባለሙያ ዊል ሩዲክ ኬንያ ውስጥ በመሰረተው ግራስሩትስ ኢኮኖሚክስ የተሰኘ መንግስታዊ ያልሆነ ድርጅት አማካኝነት ነው። ከቅርብ ጊዜ ወዲህ ደግሞ እንደ ካሊፋይ ባሉ ገጠራማ አካባቢዎችም እንዲስፋፋ እያደረገ ይገኛል።
እኔ
እንደማስበው ከፍተኛ የብሔራዊ ገንዘብ እጥረት ያለው በዚያ አካባቢ ነው። ስለዚህ እያደረግን ያለነው ነገር ክፍተቱን ይሞላል። ሰዎች ብሔራዊ ገንዘብ ስርዓትና መገበያያ ገንዘቡ በቀላሉ እንደማይገኝ ይነግሩናል። በእርግጥኛ በዚህ ንግድ ልውውጥ ውስጥ ያለንን ድርሻ ለመለካት ይከብደናል።
ካሂንዲ ምርቱን በካሊፋይ አቅራቢያ ወደሚገኝ ምግብ ቤት ያደርሳል። ያመረታቸውን አትክልቶችም ለሽያጭ ያቀርባል። በምትኩ ሰራፉን ይቀበላል። የምግብ ቤቱ ባለቤት የሆነው ጂአታሪ ሙዋንግ በዚህ ሽያጭ ስርዓት እጅግ ደስተኛ ነው።
ሰራፉ በጣም ጥሩ ነገር ነው። ምክንያቱም በአቅራቢያችን ባሉ የእርሻ ቦታዎች የተመረቱ ምርቶችን በቀጥታ እንድናገኝ፣ ሰርተንም ለደንበኞች እንድናቀርብ አድርጎናል። እነሱ ደግሞ በሰራፉ ይከፍሉናል።
ቢታንጎ እንዴሞ በናይሮቢ ዩኒቨርሲቲ መምህር ሲሆኑ ማህበረሰቡን ማዕከል ያደረገ ክሪፕቶ ከረንሲ ከኬንያ አልፎ ወደ ሌሎች የአፍሪካ ሀገራት የመስፋፋትም አቅም አለው ይላሉ። እንዴሞ እንደሚሉት ክሪፕቶ ከረንሲ ወይም የዲጂታል መገበያ ገንዘብ ማህበረሰቡ በጥሬ ገንዘብ ማድረግ የማይችለውን ንብረቱንና ጥሬ ዕቃውን እንደ ገንዘብ መጠቀም እንዲችል ያግዛል። እንደ ምሳሌም በዲሞክራቲክ ሪፐብሊክ ኮንጎ የሚገኘውን የኮባልት ማዕድን ይጠቅሳሉ።
Nothing stops them from
ያላቸውን የኮባልት ክምችት ተጠቅመው ኮባልትን ማዕከል ያደረገ የመገበያ ገንዘብ ከመጠቀም ምንም አያግዳቸው። ይዛኔ ሀገሪቱን ለማሳደግ የሚያስችል በቂ ገንዘብ መሰብሰብ ይችላሉ።
በኬንያ የመገበያ ገንዘቡ ካሊፋን ጨምሮ በመላ ሀገሪቱ የሚመረቱ የግብርና ምርቶችን መሰረት ያደረገ ነው። ኢማኑም ስራውን ሲጨርስ እንደሌላው ሰው በምግብ ቤቱ ዘና ብሎ ያዘዘውን ምግብ ይመገባል። ሲጨርስ ሳራፉን ተጠቅሞ ከፍያውን ይፈጽማል። በሩድ ኤልሜንድሮ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ እናመሰግናለን። አሁን ወደ ቀጣዩ ሌላኛ ዘገባ እንሻገር። ኢትዮጵያ እየገነባች ላለችው የህዳሴ ግድብና ጀምሯለች ለተባለው የህግ ማስከበር ዘመቻ ድጋፋቸውን ለመስጠት የተሰባሰቡ ትውልደ ኢትዮጵያውያን በዋሽንግተን ዲሲ ከሰሞኑ ትዕይንተ ህዝብ አከናውነዋል። ይህን የተመለከተው ዘገባ በመቀጠል ይሰማል። እሁድ አመሻሹን በርከት ያሉ ትውልደ ኢትዮጵያውያን በዋሽንግተን ዲሲ እምብርት ላይ ከቆመው የዋሽንግተን ሐውልት ስር ተሰብስበዋል። በዚያ የመሰባሰባቸው ምክንያት ምን ይሆን ብለን ከጠየቅናቸው የዝግጅቱ አስተባባሪዎች መካከል አንዱ አቶ መስፍን አስፈው ናቸው።
ትዕይንተ ህዝብ ለማዘጋጀት ያስፈለገበት ምክንያት ያው በቅርቡ እንደሚታወቀው የአባይ ሁለተኛው ሙሌት በመደረጉ ሁለተኛ መከላከያችን ህይወቱን እየከፈለ ባለበት ሰዓት ላይ ለሱ ከጎኑ መቆማችን ለማሳየት እንዲሁም ኢትዮጵያዊነትን ለማወደስ ነው ትዕይንተ ህዝብ የተጠራው።
ሰላምና አንድነት ለኢትዮጵያ የዲሲ ግብረ ኃይል የሚባለው አዘጋጅ አካል አባል መሆናቸውን የነገሩኝ አቶ መስፍን ይህንን ትዕይንተ ህዝብ የሚመለከቱ የዓለም አቀፉ ማህበረሰብ ተወካዮች ሊያጤኑት ይገባል የሚሉትንም እንዲያስረዳሉ።
የዓለም አቀፍ ማህበረሰብ እንዲረዳል የምፈልገው በሀገራችን ውስጥ አሁን እየተካሄደ ያለው ጦርነት ሳይሆን ህግ የማስከበር ነው። የተወሰኑ ቡድኖች እኛ ካልገዛናችሁ ለ27 ዓመት ሲገዙ የነበሩ እኛ ካልገዛናችሁ ብለው የከፈቱት ጦርነት ነው እና ይሄ ጦርነት ሳንፈልገው አማራጭ ስለሌለን ብቻ የገባንበት መሆኑን እንዲያውቁ፣ ሁለተኛ የውሸት ትርክቱን ትተው ከኢትዮጵያ መንግስት ጋር ሆነው ይህን ጦርነት የሚገኝበትን እልባት መፈለግ አለባቸው እንጂ ከአንድ ወገን ሆነው መቆም እንደሌለባቸው ለመግለጽ ነው።
አቶ መስፍንና ሌሎች የዝግጅቱ አሰናጆች በሰሜን ኢትዮጵያ የተፈጠረው ግጭት ቆስቋሽ ክልሉን ያስተዳድር የነበረው የህወሓት ኃይል መሆኑን ደጋግሞ ያስረዳሉ። ህወሓት በበኩሉ ከኤርትራና ኢትዮጵያ መከላከያ ሰራዊቶች በክልሉ ላይ ሊቃጣ የነበረን ጥቃት ለመመከት ቀድሞ እርምጃ መውሰዱን በባለስልጣናት በኩል ማስታወቁ ይታወሳል። ቀደም ብለን ከጠቀስነው አካል በተጨማሪ የተለያዩ ተቋማትና ሀገር ወዳዶች በተባባሪ አዘጋጅነት ተሳትፎበታል የተባለው ትዕይንተ ህዝብ አዘጋጅ ኮሚቴ አባል የሆኑት ወይዘሮ ሊያ ፋንታ በበኩላቸው ኢትዮጵያ የህዳሴ ግድብን በተመለከተ ያጋመሰችውን ጉዞና የሀገር መከላከያ ሰራዊት በመከወል ላይ ያለውን የህግ ማስከበር እንቅስቃሴ በሚል የተገለጸውን ዘመቻ ከመደገፍ ባሻገር ዛሬም በኢትዮጵያ ሰላም ቅድሚያ ሊሰጠው እንደሚገባ ይናገራሉ።
ልማትም ሁሉም ነገር በፊት ሰላም ነው።
ሰላም ከሌለ ሀገር የለም። በተለይ ለኛ ለሴቶችና ለእናቶች ሰላም ትርጉም አለው። ወንዶችን ለማግለልም ባይሆን እናት 9 ወር በመሐፀኗ ተሸክማ ከደረቷ ላይ የሚፈልቀውን ጡት መግባ ብዙ ተሰቃይታ ነው ቆሞ እንዲሄድ የምታደርገው። ብዙ ዋጋ ትከፍላለች። ይሄ ልጇ በጦርነት እንዲጎዳ የማንም ልጅ እናት አትፈልግም። በተለይ በኢትዮጵያ የቆየው ታሪካችን ስበር ተቻችሎ የመኖር ነው። ይሄ በዘር የመከፋፈልን ነገር የሰራው እንግዲህ ማንም ሰው እንደሚያውቀው ወያኔ ነው ያን የፈጸመው።
ወይዘሮ ሊያ ኢትዮጵያ ውስጥ ከተከሰቱ ችግሮች ጋር በተገናኘ ወቀሳ ያቀረቡበት የህወሓት ኃይል ኢትዮጵያ ብሔር ብሔረሰቦችና ህዝቦች መብትና ማንነታቸው እንዲረጋገጥ ማድረጉን፣ በተለያዩ ህዝቦች መካከል ሰላምና ብዝሃነት እንዲዘፍን ሲሰራ መቆየቱን ከስኬቶቹ መካከል መጥቀሱ አይዘነጋም። ይሁንና ዛሬ ላይ የትግራይ ክልል ኃይሎችና ከተለያዩ ክልሎች የተውጣጡ ታጣቂዎች በአጎራባች ስፍራዎች በባላንጣነት ተፋጠው ይገኛሉ። ወይዘሮ ሊያ ተፋላሚዎች የሰላምን መንገድ ይመርጡ ዘንድ ተማጽነዋል።
አሁንም በትግራይ አካባቢ የተነሳውን አለመግባባት በሰላም እንዲፈታ እኔ እስከማውቀው ድረስ መንግስታችን ተደጋጋሚ የሰላም ልዑካንን ልኮ ለምኗል፣ ማልዷል። ግን እኔ እስከማውቀው ድረስ በአሰቃቂ ሁኔታ የሰሜን እዝን በመምታት ጦርነቱን የከፈተው ከመሆኑ በላይ በአሁኑ ጊዜ የእፎይታ ጊዜ መንግስታችን ቢሰጥም ይሄው ጦር እየሰበቀ ህፃናትን እየላከ አሁንም እየሞቱ ነው። እኔ በዚህ ወቅት የትግራይ የምለው የለም፣ ሁሉም ኢትዮጵያዊ ነው። ኢትዮጵያዊ እና ኢትዮጵያዊ መገዳደል የለበትም። የቆየ ታሪካችንን የሚያጎድ የሚያሳድፍ ነው። የሚያዩኝ የሚመለከቱኝ ቢኖር በዚህ ሰዓት በሁሉም ወገን የሆናችሁ ስለ እናቶች ብላችሁ ስለ ኢትዮጵያዊ እናቶች ጠግበው ስላላደሩ እናቶች ቅጠል ተሸክመው በእንጦጦ ተራራ ላይ ሲወጡ ላበታቸው ከመሃል ራሳቸው ወደ መሬት አስፋልት በሚያርሰው እናቶች ብላችሁ እባካችሁ ሁለታችሁም ተው።
በዚህ ድጋፍ መርሃ ግብር ላይ ካገኘኋቸው ወጣቶች መካከል አንዱ ቢንያም ጌታቸው ነው። በጋለ ስሜት በዙሪያው ለተሰበሰቡ የዘመን ተጋሪዎቹ እሱ ኢትዮጵያ ተጋርጦባታል የሚለውን ፈተና በድል ትወጣ ዘንድ መደረግ አለባቸው የሚላቸውን ጉዳይ ሲያስረዳም ሰማ ነው።
አገራችንን ለማፍረስ በግራና በቀኝ እየሮጡ ያሉ የትኛውንም ሴራ ለማፍረስ ከምንም ጊዜ በላይ ከዘር፣ ከሃይማኖት፣ ከፖለቲካ ሁሉ ልዩነት አቁመን ሁላችንም በአንድነት ቆመን አገራችንን እናስቀጥል ግድ የሚለን ሰዓት ላይ ደርሰናል። ስለዚህ ለወጣቱ ማስተላለፍ የምፈልገው ቴክኖሎጂን የምታውቁ እውቀት ያላችሁ በተለያየ ዘመቻ ላይ በትዊተር ሊሆን ይችላል በተለያየ ነገር ላይ ተሳትፋችሁ የሀገራችሁን ገጽታ እንድታስተካክሉ አብራችሁ እንድትቆሙ ከሀገራችሁ ጋር በምዕራቡ ዓለም የመጣብንን ይህንን ደግሞ የዲፕሎማሲ ጫና አገራችን ላይ የሚደረገውን ሴራ ሁሉ ለማክሸፍ ሁላችንም በአንድ ላይ ልንቆም ይገባናል ብዬ አስተላልፋለሁ። መልእክት እናስተላልፋለን።
በዚህ መድረክ ላይ የህዳሴ ግድብን በተመለከተ በሚሰሩት የማነቃቃትና የድጋፍ ማሰባሰብ ስራ የሚታወቁት ኡስታዝ ጀማል በሽር በበኩላቸው የግድቡን የአሁን ደረጃ አወድሰው ሀገሪቱ የተጋረጠባትን ወቅታዊ ሁኔታ በተመለከተ ምልከታቸውን አካፍለዋል።
ይህንን በሰው ርብርቦሽ ማንም ይጀምረው ማን ብቻ ሲንከባለል የመጣው ነገር ግን በአሁኑ ሰዓት አይበገረኝነቱን ያሳየ የሆነ ይህ ትውልድ ሁለተኛውን ሙሊት በዚህ አይነት መልኩ አጠናቅቆ ስላሳየ ያን ደስታችንን ለማሳየት ነው የመጣ ነው። ሞልቶ ፈሰሰ ብለናል። ይህንና መሰል የሆኑ አንድ የሚያደርጉንን ጉዳዮች በኃይለኛው መያዝ ካለብንና ወሳኝ ከሆነው ነገር የመከላከያችን ጉዳይ ነው። ሌላው ቀርቶ ሃይማኖት ራሱ በሰላም ይዘን መሄድ የምንችለው መሬቱ መቀመጫው ሲኖር ነው። ለመተግበር የግድ ሰላም ያስፈልጋል። የትግራይ ህዝባችን ነው። የትግራይ ህዝብ ወዳጃችን ነው። እኛም ተዋልደናል። ማንም ከትግራይ ያልተዋለደ የለም። ስለዚህ ሙሉ በሙሉ ትግራይ እያለን የምንናገረው ነገር የለንም።
የትናንቱን የድጋፍ መርሃ ግብር ያዘጋጁት አካላት በዛሬው ዕለትም በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተቃውሞ ሰልፍ መጥራታቸው ተሰምቷል። የሰልፉ ዋና ትኩረት ዩናይትድ ስቴትስ በኢትዮጵያ ወቅታዊ ሁኔታ ላይ እያሳደረች ነው የሚባለውን ጫና እንድታስቆም፣ ለተሻለ መፍትሄም እንድትተጋ መጠየቅ እንደሚገኝበት ተሰምቷል። በሰሜን ኢትዮጵያ ትግራይ ክልል ውስጥ ጦርነት መቀስቀሱን ተከትሎ ዩናይትድ ስቴትስ ተፋላሚዎች ተኩስ እንዲያቆሙ፣ ደርሰዋል የሚባሉ የሰብአዊ ጥሰቶች በገለልተኛ ወገን እንዲመረመሩ ኤርትራ ጦር ከትግራይ ክልል እንዲወጣ በዋነኝነት ስትጠይቅ ቆይታለች። በጦርነቱ ውስጥ ተሳታፊ ናቸው ያለቻቸውን አካላት ባለስልጣናት ላይም የጉዞ እቀባ ከመጣል አልፋ ለኢትዮጵያ ይሰጡ ከነበሩ ድጋፎች የተወሰኑት ላይም እገዳ እንዲጣል መወሰኑ ይታወሳል። በቅርቡ የኢትዮጵያ መንግስት ያስተላለፈውን ተኩስ አቁም በተመለከተ የዩናይትድ ስቴትስ መንግስት ተኩስ አቁሙ በትግራይ ክልል ውስጥ ያለውን ግጭት ከገታ፣ የመብት ጥሰቶችን ካስቆመና ካለከልካይ ሰብአዊ ድጋፍ እንዲገባ የሚፈቅድ ከሆነ በበጎ እንደሚመለከተው አስታውቋል። የተኩስ አቁሙ መንፈስ ግን ብዙም ሳይዘልቅ የትግራይ ክልል ኃይሎች ሉዓላዊ ግዛታችን ነው በሚሉትና ምዕራብ ትግራይ በሚል ተከልሎ ከዓመታት በላይ በቆየው የአማራ ክልል ባለስልጣናት በበኩላቸው ካለ ህዝብ ይሁንታ በግዳጅ ወደ ትግራይ ክልል ተካተዋል በሚሏቸው አጎራባሽ ስፍራዎች አዲስ ግጭት ውስጥ ገብተዋል። ታላቁ የህዳሴ ግድብን በተመለከተ በቅርቡ በጸጥታው ምክር ቤት በነበረ ስብሰባ ላይ ዩናይትድ ስቴትስ አለመግባባት ውስጥ የሰነበቱት ኢትዮጵያን፣ ግብፅና ሱዳንን ለማደራደር ሁነኛው አካል የአፍሪካ ህብረት መሆኑን በወኪሏ አምባሳደር ሊንዳ ቶማስ ግሪንፊልድ በኩል ማስታወቋ ይታወሳል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮቻችን፣ አሁን ደግሞ በጃፓን በመካሄድ ላይ ስላለው የቶኪዮ ኦሎምፒክ ወቅታዊ ክንውኖች ጥቂት እንበላችሁ። በደቡብ እስያ የምትገኘው ፊሊፒንስ በታሪኳ የመጀመሪያውን የወርቅ ሜዳል አግኝታለች። ፊሊፒንስን ለዚህ ክብር ያበቃቻት የክብደት ማንሳት ተወዳዳሪዋ ሄድሊን ዲያዝ ናት። በሁለት የተሳካ ሙከራ በአጠቃላይ 224 ኪሎ ግራም የሚመዝነውን ክብደት በብቃት ከጭንቅላቷ በላይ ከፍ ለማድረግ ችላለች። ዲያዝ በእንባ የታጀበ ደስታዋን ስትገልጽም ታይታለች። ከዓለም ገናና የሜዳ ቴኒስ ተጫዋቾች መካከል አንዷ የሆነችውና የቶኪዮ ኦሎምፒክ ችቦንም የለኮሰችው ጃፓናዊቷ ናኦሚ ኦሳካ ብዙም ግምት ባልተሰጣት የቼክ ሪፐብሊክ ተጫዋች ማርኬታ ቫንዶርሰን መረታቷ አነጋጋሪ ሆኗል። ጨዋታው በሶስት ምዕራፎች የተከፈለ ነው። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ዩናይትድ ስቴትስ የሜዳሊያ ሰንጠረዡን ትመራለች። በ9 ወርቅ፣ በ5 ብርና በ8 ነሐስ በአጠቃላይ 22 ሜዳሊያዎች ማለት ነው። አድማጮች፣ ለዛሬ የነበረን መሰናዶ በዚህ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስናው ደግሞ ኤልያስ አስማረ አብረናችሁ ነበርን። በቀጣይ ሙዚቃ እንሰነባበታለን። ይዞት ገባዊ
Sodan jeki wenzu dara.